ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሁሌም በምሕረቱ ባለጠጋ የሆነ እግዚአብሔር አምላካችን እያንዳንዳችንን እየጠበቀን ከቀን ወደ ቀን ከሳምንት ወደ ሳምንት ከወር ወደ ወር እንዲሁም ከዓመት ወደ ዓመት እያሻገረን በፍቅር አንቀልባው ተሸክሞን እነሆ ለዚህች ለተወደደች ምሽት ደግሞ እንድንበቃ ፈቃዱ ሆኗል። እግዚአብሔርን ምን ያስቸግረዋል? እግዚአብሔርን ምን ያታክተዋል? እኔና እናንተን እንደየአመላችን እንደየጸባያችን እየተሸከመን እያባበለን እነሆ ከፍቅር አንቀልባው ወርደን እንኳን ወደ ፈለግንበት ስጋችን ወደሚመራን እንዝመት እንሂድ እንኮብልል ስንል ዛሬም እያባበለን በክንዶቹ ላይ አክፎ ሽሩሩ ይለናል። እንደ እግዚአብሔር ያለ ማን ነው ወገኖቼ? በፍቅር አይኖቹ ብቻ አይደለም፣ በፍቅር ልምጭም ደግሞ እግዚአብሔር አምላካችን እየቆነጠጠን ያሳድገናል። መሄድ አይገባችሁም፣ ለጠላትም አልፋችሁ መሰጠት አይገባችሁም እያለ ዛሬም ሁሉም እግዚአብሔር በፍቅር አይኖቹ ያይናል። እግዚአብሔር ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። እስከ መጨረሻው አብረን አንድ ላይ እንደምንቆይ ከበረከቱም እንደምንቋደስ ተስፋ እያደረግን ይህንን ዝማሬ እንጋብዛችኋለን።
ላደረክልኝ የምመልስ አንዳቸውኝ መቼም ባዶ
እግዚአብሔር ሆይ በእውነትም በጃችን ያለው ነገር ላንተ የምንሰጥህ ምስጋናን እንጂ ምንን ትሻለህ? አቤቱ አምላካችን ሆይ ስላደረክልን ስለ ብዙ ነገር ስለ ብዙ ስጦታ ሁሉ እጅግ አድርገን እናመሰግንሃለን። በዚህች ምሽት ደግሞ በመካከላችን ተገልጠ ድንቅን ነገር ነው ከወትሮ በበለጠ ሁኔታ እንድታስተምረንና እንድትገልጥልን እንድትናገረን እንለምንሃለን በጌታችን በመድኃኒታችን በኢየሱስ ክርስቶስ።
ድማጮች በትላንትናው ምሽት ክፍለ ጊዜያችን ከኦሪት ዘሌዋውያን ምዕራፍ 26 በተስፋይቱ ምድር ሲኖሩ እስራኤላውያን ሊያከብሯቸው ስለሚገቡ ውሎች የቀረበ መግቢያ ሐሳብና በመታዘዛቸው የሚያገኙትን በረከት እንዲሁም በመጨረሻው ሰዓት ደግሞ ባለመታዘዛቸው የሚደርስባቸውን ፍርድ አንስተን አንድ በአንድ ተመልክተን ጊዜው ስላጠረን ለዛሬ ምሽት አሳድረን ነበር። በዛሬው ምሽት ደግሞ ቀሪውን ክፍል ከቁጥር 27 ጀምረን አብረን እንመለከታለንና መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጋችሁ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27 ናውጡ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 27ን ተመልከቱ። እንዲህ ይላል፣ እስከዚህ ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋል። ስለ ኀጢአታችሁም 7 እጥፍ ቀጣችኋለሁ። የወንዶች ልጆቻችሁንም ሥጋ ትበላላችሁ፣ የሴቶች ልጆቻችሁንም ሥጋ ትበላላችሁ ይላቸዋል። ይህ በጣም አሰቃቂና ፈጽሞ ሊሆን የማይችል ነገር እንደሆነ እናስብ ይሆናል። ግን በተባለው መሰረት ተፈጽሟል ወገኖቼ። ከቁጥር 30 እስከ 33 ያለውን ደግሞ እስቲ አንድ ላይ እንመልከት። የኮረብታ መስገጃዎቻችሁንም አፈርሳለሁ፣ የፀሐይ ምስሎቻችሁንም አጠፋለሁ፣ ሬሳችሁንም በጣዖቶቻችሁ ሬሳዎች ላይ ጥላለሁ፣ ነፍሴም ትጠየፋችኋለች። ከተሞቻችሁንም ባድማ አደርጋለሁ፣ መቅደሶቻችሁንም አፈርሳለሁ፣ መልካሙንም ማዓዛችሁን አላሸትም፣ ምድሪቱንም የተፈታች አደርጋለሁ። የሚቀመጡባት ጠላቶቻችሁም በርሷ የተነሳ ይደነቃሉ። እናንተንም ከአሕዛብ መካከል በትናችኋለሁ፣ ሰይፍንም አስመዝዝባችኋለሁ፣ ምድራችሁም የተፈታች ትሆናለች፣ ከተሞቻችሁም ባድማ ይሆናሉ ይላችኋል። ወገኖቼ ይህ አምስተኛ ደረጃ ፍርድ ሲሆን እጅግም የከፋ ነው። ከተሞች በጦር ሲከበቡ ብዙውን ጊዜ የዚህ አይነት ሁኔታ ይከሰታል። እንዲህ አይነቱ ጉዳይ ሰማርያ በተከበበበት ጊዜ በሁለተኛ ነገሥት ምዕራፍ 6 ከቁጥር 28 እስከ 29 መመልከት ይቻላል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 28 እስከ 29 ማየት ይቻላል። እንደገና በናቡከደነጾር የተመራው የባቢሎን ሰራዊት ኢየሩሳሌምን በከበበ ጊዜ ሰቆቃው ኤርምያስ ምዕራፍ 2 ቁጥር 20ና ምዕራፍ 4 ቁጥር 10ን ተመልከቱ። ሰቆቃው ኤርምያስ ምዕራፍ 2 ቁጥር 20ና ምዕራፍ 4 ቁጥር 10ን መመልከት ይቻላል። እንደገና ደግሞ ሮማዊው ቲተስ በሰባ ዓመተ ምህረት ኢየሩሳሌምን ባጠቃት ጊዜ ተፈጽሟል። ቁጥር 33 ደግሞ ምድሪቱ ለ1900 ዓመታት የነበረችበትን ሁኔታ ነው የሚያመለክተው። እግዚአብሔር አድርጋለሁ ያለውን ሁሉ አድርጓል ወገኖቼ። እስቲ ከቁጥር 34 እስከ 35 ያለውን ደግሞ እንመልከት። በዚያም በተፈታችበት ዘመን ሁሉ እናንተም በጠላቶቻችሁ ምድር ሳላችሁ ምድሪቱ ሰንበት በማድረጓ ትደሰታለች። በዚያም ጊዜ ምድሪቱ ታርፋለች፣ ሰንበትንም በማድረጓ ትደሰታለች። እናንተም ተቀምጣችሁባት በነበረ ጊዜ በሰንበቶቻችሁ አላረፈችም ነበርና በተፈታችበት ዘመን ሁሉ ታርፋለች ይላል። ወገኖቼ በባቢሎናውያን በምርኮኝነት የተወሰዱበትም ምክንያት ይኸው ነበር ብለን ባለፈው ትምህርታችን እንደ ተነጋገርን ታስታውሳላችሁ። በ490 ዓመታት ውስጥ እስራኤል ምድሪቱ የሰንበት ረፍት እንዳታገኝ አድርጋ ነበር። ይህም ማለት ምድሪቱ 70 የሰንበት ዓመታትን አላረፈችም ነበር ማለት ነው። የእስራኤል ሕዝብ ግን በዚህ ሁኔታ መቀጠል እንደሚችሉ ገምተው ነበር። እግዚአብሔር ግን ለ70 ሰንበት ዓመታት ያህል ከምድሩ አስወጣቸው። እነርሱ ለምድሪቱ የሰንበት ረፍትን ስላልሰጡ እግዚአብሔር ምድሪቱ እንድታርፍ ያደርጋል። እግዚአብሔር ምንኛ ትክክልና የማይሳሳት ነው ወገኖቼ። 70 ዓመት በባቢሎን ምርኮኝነት የኖሩበትም ምክንያት ይኸው ነበር፣ እነዚህ እስራኤላውያን ማለቴ ነው። አለፍ ብላችሁ ደግሞ ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 36 እስከ 39 ያለውን በኋላ ተመልከቱት። ይህ ቃል ወገኖቼ ከባቢሎን ምርኮ በኋላ በሕዝቡ ላይ የሚደርሰውን መከራ የሚያመለክት ትንቢታዊ አነጋገር ነው። እንደሚታወቀው እስራኤላውያን በዓለም ሁሉ ተበትነው ነበር። ጸረ ሴማውያን እንቅስቃሴ በሚያካሂዱ ሰዎች ተደጋጋሚ ጥፋት ተቃጣባቸው። ይህ ምዕራፍ በናዚዎች ጸረ ሴማውያን እንቅስቃሴ የደረሰባቸውን በትክክል ያመለክታል። ስለዚህም የዘሌዋውያን መጽሐፍ ለዘመናችንም የሚሆን እንጂ ያረጀና ጊዜ ያለፈበት አይደለም ማለት ነው። ከዚህ በመቀጠል ለቀደሙት አባቶች የተሰጠው ተስፋ እንደሚፈጸም የተነገረ ትንቢትን እንመለከታለን። ዘሌዋውያን 26 ከቁጥር 40 እስከ 42 ያለውን ተመልከቱ። እንዲህ ይላል፣ በእኔም ላይ በእንቢተኝነት ስለሄዱብኝ የበደሉኝን በደል ኀጢአታቸውንም የአባቶቻቸውንም ኀጢአት ይናዘዛሉ። እኔም ደግሞ በእንቢተኝነት ሄደውባቸው ወደ ጠላቶቻቸው ምድር አገባኋቸው። ነገር ግን በዚያን ጊዜ ያልተገረዘው ልባቸው ቢዋረድ የኀጢአታቸውንም ቅጣት ቢቀበሉ እኔ ለያዕቆብ የማልኩትን ቃል ኪዳኔን አስባለሁ፣ ደግሞ ለይስሐቅና አብርሃም የማልኩትን ቃል ኪዳኔን አስባለሁ፣ ምድሪቱንም አስባለሁ ይላል ጌታ። ምንም እንኳ ባለፈው ኀጢአታቸው እነዚህ ወገኖች እግዚአብሔርን ቢያሳዝኑም እስራኤላውያን የምድሩ ባለቤት የመሆን መብታቸው አልተነፈጋቸውም። አያችሁ የእግዚአብሔርን አሰራር። ይህ በጣም አስገራሚ ትንቢት ሲሆን ጊዜው ሲደርስ እንደሚፈጽመው እግዚአብሔር ተናግሯል። ለአብርሃምና ለሌሎች አባቶች ከገባው ቃል ኪዳን የተነሳ እግዚአብሔር ጨርሶ አያጠፋቸውም። ከዘጸአት መጽሐፍ እንደምንመለከተው ወገኖች እስራኤላውያን በግብፅ ባርነት በነበሩበት ጊዜ እግዚአብሔር ጩኸታቸውን ሰማ። ለአብርሃም ለይስሐቅና ለያዕቆብ የገባውን ቃል ኪዳን አስቦ ከግብፃውያን እጅ ታደጋቸው። ዘጸአት ምዕራፍ 2 ከቁጥር 24 እስከ 5 ያለውን መመልከት ይቻላል። ዘጸአት 2 ከቁጥር 24 እስከ 25 አድማጮቼ፣ አሁን ደግሞ ለርሱ እስከታዘዙ ድረስ በመድሪቱ እንደሚኖሩ እግዚአብሔር እየነገራቸው ነው። ያ ካልሆነ ግን ከመድሪቱ መባረር ሊኖርባቸው ነው። ከመድሪቱ ከተባረሩ በኋላ ንሳብ ይገቡና ወደ እግዚአብሔር ቢመለሱ እንደገና ወደ ምድራቸው ያመጣቸዋል። ለዚህም ነበር በባቢሎን ምድር በመርኮኝነት በነበሩበት ጊዜ ዳንኤል በእግዚአብሔር ፊት ይጸልይ የነበረው። ፊቱን ወደ ኢየሩሳሌም አቀና፣ የራሱንና የሕዝቡን ኃጢአት ሁሉ ተናዘዘ። እንዲህም በማድረጉ እግዚአብሔር ሰማው። ወደ ምድራቸው እንደሚመልሳቸው እንዲነግረው እግዚአብሔር መልአኩን ላከ። እንዳለውም ወደ ምድራቸው ተመለሱ። አሁንም ቢሆን እግዚአብሔር ለእስራኤል ሕዝብ ዓላማ አለው። ወገኖቼ፣ ባለፈው ዘመን የደረሰባቸው ፍርድ ይህን ዓላማውን ሊያፋልሰው አይችልም። ይህን በተመለከተ ሮሜ ምዕራፍ 11 ከቁጥር 1 እስከ 25 እና ኤርምያስ 31 ከቁጥር 31 እስከ 34 ያለው ማንበቡ ይጠቅማል። ሮሜ ምዕራፍ 11 ከቁጥር 1 እስከ 25 እና ኤርምያስ ምዕራፍ 31 ከቁጥር 31 እስከ 34 ያለውን ተመልከቱ። አሁን በመቀጠል ደግሞ ከቁጥር 43 እስከ 44 ያለውን እንመለከታለን። ዘሌዋውያን 26 ማለቴ ነው። እንዲህ ይላል፣ ምድርም ከነርሱ መጥፋት የተነሳ ባዶ ትቀራለች። እነርሱም ሳይኖሩ በተፈታችበት ዘመን ሰንበት በማድረጓ ትደሰታለች። ፍርዴንም ስለናቁ ነፍሳቸውም ሥርዓቴን ስለተጸየፈች የኃጢአታቸውን ቅጣት ይሸከማሉ። ነገር ግን እኔ እግዚአብሔር አምላካቸው ነኝና እነርሱ በጠላቶቻቸው ምድር ሳሉ እስካጠፋቸው ድረስ ከእነርሱም ጋር ያለኝን ቃል ኪዳኔን እስካፈርስ ድረስ አልጥላቸውም አልጸየፋቸውም ይላል። ወዳጆቼ፣ ይህ በጣም ደስ የሚያሰኝ ክፍል ነው። ይህን ክፍል ካነበባችሁ በኋላ ከእንግዲህ ወዲህ እግዚአብሔር ከእስራኤል ጋር ምንም ጉዳይ አይኖረውም ብላችሁ አስባችኋልን? እግዚአብሔር ዛሬም ቢሆን ሕዝቡን ጨርሶ አልጣላቸውም። እኔ አምላካቸው እሆን ዘንድ አሕዛብ እያዩ ከግብፅ ምድር ያወጣኋቸውን የአባቶቻቸውን ቃል ኪዳን ስለ እነርሱ አስባለሁ። እኔ እግዚአብሔር ነኝ። እግዚአብሔርም በእነርሱና በእስራኤል ልጆች መካከል በሲና ተራራ ላይ በሙሴ እጅ ያደረጋቸው ሥርዓቶችና ፍርዶች ሕግጋቴም እነዚህ ናቸው ይላል። ዘሌዋውያን 26 ከቁጥር 45 እስከ 46 ያለውን ይመለከቷል። አዳም ወገኖቼ፣ በኃጢአቱ ምክንያት ፍርድ በሰው ልጅ ሁሉ ላይ እንዳመጣ ሁሉ በእነርሱም ምክንያት ፍርድ በፓለስቲና ምድር መጣ። እግዚአብሔር ለአባቶቻቸው በገባው ቃል ኪዳን ምክንያት ግን እንደ ገና ወደ ምድሩ ይመልሳቸዋል፣ የገባላቸውንም ተስፋ ያድስላቸዋል። በዘሌዋውያን የተሰጡት ሕጎች እዚህ ላይ አብቅተዋል ወገኖቼ። አምስቱ የሙሴ መጻሕፍት ወይም ፔንታቶክ ለሙሴ መሰጠታቸውን እግዚአብሔር ራሱ ያረጋግጣል። ይህ የመጨረሻው ምዕራፍ ቢመስልም እንኳ የመጨረሻው ግን አይደለም። እግዚአብሔር በዘመናት ሁሉ ውድቀታቸውንና ታማኝነቱን በመጨረሻም የሚያገኙትን ድል ይመለከታል። ምንም እንኳ ሙሴ በእግዚአብሔርና በሱ በራሱ መካከል የቆመ መካከለኛ ቢሆንም ዘላለማዊ በረከትን መግን ሊሰጣቸው አልቻለም። እዚህ ላይ ልብ በሉ አድማጮች፣ ዘላለማዊ በረከት መስጠት የሚቻለውን ሌላውን ሰው መጠበቅ ነበረባቸው። ዮሐንስ ስለዚህ ሲናገር ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 17ን ይመለከቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 17ን ይመለከቷል። ዛሬም እናይ ነገ ተፊ ነው፣ ዛሬም እንሰማው ነገ ቢከን ዓለም ቢታዩ በሙሉ አይኖር ጌታችን ደቃ ያሙዘናል። እኛም እናምነው የኦዝ አይደለ በየምክንያቱ መልኩ አይቀየርም ያው ነው አሁንም ያው ነው ዘላለ አልፎ ሜጋ ያው ነው። ጽኑ ድንጋይ የተገነባው በዓይን ሲታይ ፈራሽ ማይመስለው የምኖርበት የዚህ ምድር እርሱም ይፈርሳል ቀን ሲደርስ። እኛም እናምነው ይሁዳ አይደለም በየምክንያቱ መልኩ አይቀየርም ውድ የተከበራችሁ አድማጮች የኦሪት ዘሌዋውያን ምዕራፍ 26 ጥናታችን በዚሁ ተጠናቀቀ። እግዚአብሔር በዚህ ውስጥ ብዙ ቁም ነገሮችን እንዳተረፈላችሁና እንዳስተማራችሁ እምነታችን ነው። ከዚህ በመቀጠል ደግሞ የኦሪት ዘሌዋውያን ምዕራፍ 27ን ትምህርት እንመለከታለንና መጽሐፍ ቅዱሳችሁን ወጣ ወጣ አድርጉ። ኦሪት ዘሌዋውያን ምዕራፍ 27ን ተመልከቱ። አብያሳቡ ለእግዚአብሔር የተሳልነውን ስዕለት ስለመፈጸም የሚናገር ይሆናል። አስተዋላችሁ? የኦሪት ዘሌዋውያን ምዕራፍ 27 አብያሳብ ለእግዚአብሔር የተሳልነውን ስዕለት ስለመፈጸም ይናገራል። ይህን ምዕራፍ ስታነቡ ወገኖቼ ለምን ይህ ሐሳብ ወይም ስዕለትን ስለመፈጸም እንደተነገረ ሳይገርማችሁ አይቀርም። በዘሌዋውያን መጽሐፍ ላይ የተጨመረ ወይም ደግሞ መጽሐፉ ተጽፎ ካለቀ በኋላ ጻፊው በማሳሰቢያ መልክ የጨመረው ሊመስላችሁ ይችላል። አብዛኞቹ መጽሐፉን በተመለከተ ማብራሪያ የጻፉ ሰዎች ይህን አስተውለዋል። እንዲያውም ዋነኛ የመጽሐፉ ችግር ያለው እዚህ ላይ ይመስላል። አንዳንድ ሰዎች ይህን ምዕራፍ የዘሌዋውያን ክፍል አድርገው አይወስዱትም። ሌሎች ደግሞ መጽሐፉ ተጽፎ ካበቃ በኋላ የተጨመረ ሐሳብ እንደሆነ አድርገው ይናገራሉ። ምንም እንኳ የምዕራፉ ርዕሰ ጉዳይ ከጠቅላላው መጽሐፍ ይዘት ጋር የማይያያዝ ቢመስልም ችግሩን ይህን ያህል አጉልተን ልንመለከተው አይገባም። ይህ ምዕራፍ አሁን ባለንበት ሁኔታ የተቀመጠው በበቂ ዓላማ እንደሆነ አስባለሁ፣ ደግሞም አምናለሁ። ዶክተር ኬሎግ የተባሉ የመጽሐፍ ቅዱስ ምሁር እንደሚሉት ከዚህ ምዕራፍ በፊት የነበሩት ምዕራፎች የግድ መደረክ ስላለባቸው ጉዳይ ሲሆን የሚያወሱት፣ ይህ ምዕራፍ የሚናገረው ግን በውዴታና በፈቃደኝነት ልናደርገው ስለሚገባን ጉዳይ ነው። ይህን የመሰለ ስላምልኮ የሚናገር መጽሐፉን በዚህ መልክ መደምደሙ የበለጠ ውበቱን የሚያጎላው ነው የሚሆነው። አድማጮቼ በተመሳሳይ ሁኔታም በዮሐንስ ወንጌል ምዕራፍ 20 ላይ ያለው ሐሳብ ይበልጥ ጎልቶና ፈክቶ የሚታየው ምዕራፍ 21 ላይ ነው። ከምዕራፍ 20 እንደምንመለከተው ከሞት የተነሳው ጌታ ራሱን ለደቀ መዛሙርቱ ገለጠላቸው። ወደ ዓለም ሁሉ ሄደው እንዲያስተምሩም ማዘዛቸው። ምዕራፍ 21 ላይ ግን ለጴጥሮስ መልእክት ይዞለት ሲመጣ እንመለከታለን። የምትወደኝ ከሆነ በጎቼን አሰማራ አለው። ትእዛዙ ፈቃደኝነትን የሚጠይቅ ሲሆን ዋናው መሰረቱም ፍቅር ነው። ብዙውን ጊዜ እንደምንመለከተውም የእግዚአብሔር አሰራር ይህን ይመስላል ወገኖቼ። ስዕለቶች በፈቃደኝነት ላይ የተመሰረቱ መሆናቸው በጣም የሚያስገርም ነው። ትእዛዞችን፣ ስርዓቶችንና መመሪያዎችን ተከትለው ነው የተሰጡት። እዚህ ላይ ልብ በሉ ወገኖቼ፣ እግዚአብሔር 1 ኪሎ ሜትር ወደፊት እንድንሄድ ሲጠይቀን ይህ ሐሳብ ግን ሌላ ተጨማሪ 1 ኪሎ ሜትር ወደፊት እንድንሄድ ያዘዘ ይመስላል። ምን ጊዜም ቢሆን አመስጋኝና ታዛዥ ልብ የሚያደርገው ይህንኑ በማድረጋችን ነው። እዚህ ላይ ልናስተውለው የሚገባን በጣም አስፈላጊው ጉዳይ ለእግዚአብሔር የገባነውን ቃል የመፈጸም ግዴታ እንዳለብን ነው። ብዙውን ጊዜ ወገኖች ሰዎች ደህንነትን ሲያገኙ ጌታ ለእኛ ይህን ሁሉ አድርጎልናል፣ እኛስ ለጌታ ምን እናድርግ በማለት ይጠይቃሉ። በቅዱሳት መጻሕፍት ውስጥ በተደጋጋሚ የምንመለከተውም ይህን ይመስላል። መዝሙር 116 ቁጥር 12 ስላደረገልኝ ሁሉ ለእግዚአብሔር ምን እንመልሳለሁ ይላል። ሐዋርያው ጳውሎስም በዘመኑ ለነበሩ አማኞች ሲጽፍ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኘው ቅዱስን መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሏል። ሮሜ ምዕራፍ 12 ቁጥር 1ን ልብ ይሏል። ሮሜ ምዕራፍ 12 ቁጥር 1 ይህ ትእዛዝ አይደለም ወገኖቼ፣ እለምናችኋለሁ ነው ያለው። በሌላው መልእክቱ ደግሞ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ምን ማለቱ ነው? እዚህ ላይ የሰዎች ድርሻ ይኖራልን? በፍጹም በፍጹም አይኖርም። ኃጢአተኝነትንና ዓለማዊ ምኞትን ክደን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንኑር ይላል። ቲቶ ምዕራፍ 2 ከቁጥር 11 እስከ 12 ያለውን መመልከት ይቻላል። የቲቶ መልእክት ምዕራፍ 2 ከቁጥር 11 እስከ 12 ያለውን ተመልከቱ። ነቢዩ ሚክያስ ደግሞ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርዱን ታደርግ ዘንድ ምሕረትን ምትወድ ዘንድ ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን? ይላል ሚክያስ ምዕራፍ 6 ቁጥር 8ን ልብ ይሏል። ሚክያስ ምዕራፍ 6 ቁጥር 8ን ይመለከቷል ወገኖቼ። ማንኛውም ጤናማ ህይወት ያለው ክርስቲያን ለእግዚአብሔር አንድ ነገር ሰርቶ ማለፍን ይፈልጋል። ይህን አደርጋለሁ የሚለው ለእግዚአብሔር የገባው ቃል ኪዳን ይኖረዋል። ትልቁ ችግር ግን ለእግዚአብሔር እንዴት አይነት ቃል እንደምንገባ ለማውቃችን ነው። አስተዋላችሁ? ትልቁ የሰው ችግር ወይም ደግሞ ያማኝ ችግር ለእግዚአብሔር እንዴት አይነት ቃል እንደምንገባ ለማውቃችን ነው። ኤፍሬም ሲረስ የተባለ ሰው ህይወቴ ከንቱና የማይረባ መሆኑን ተረድቻታለሁ፣ ምክንያቱም ለምንም አይጠቅምም በማለት ጽፏል። ዴቪድ በርናርድ የተባለ ሰው ደግሞ እርሱ ቅዱስ እንደሆነ ነፍሴ ቅዱስ በሆነች ኖሮ፣ ክርስቶስ ንጹህ እንደሆነ እኔም ንጹህ በሆንኩ ኖሮ፣ የሰማዩ አባቴ ፍጹም እንደሆነ እኔም ፍጹም በሆንኩ ኖሮ፣ እነዚህ ሁሉንም የሚይዙ ጣፋጭ የእግዚአብሔር መጽሐፍ ትእዛዞች ናቸው። ታዲያ እነዚህን ትእዛዞች መተላለፍ ይኖርብኛልን? የጠፋሁ ኃጢአተኛ ነኝና ወዮልኝ ብሏል። ለመሆኑ ደህንነትን ያገኘ ኃጢአተኛ ለእግዚአብሔር የሚያቀርበው ምንድን ነው? ወገኖቼ፣ ይህ ምዕራፍ ለእንደዚህ አይነት ጥያቄዎች መልስ ሊሰጠን ይሞክራል። አስተዋላችሁ? ይህ ምዕራፍ ደህንነትን ያገኘ ኃጢአተኛ ለእግዚአብሔር የሚያቀርበው ነገር ምንድን ነው ለሚለው መልስ ሊሰጠን ይሞክራል። ስለዚህም በጥሞና እንድትከታተሉ በፍቅር ጠይቃችኋለሁ። ስዕለት ካደረግን ያንን ስዕለት የመፈጸም ግዴታ አለብን ወገኖቼ። አስተዋላችሁ? ለእግዚአብሔር ስዕለት ካደረግን ያንን ስዕለት የመፈጸም ግዴታ አለብን። ሰው በችኮላ ለእግዚአብሔር የተቀደሰ ነው ብሎ ቢሳል ከተሳለም በኋላ ቢጸጸት ወጥመድ ነው ይላል ምሳሌ ምዕራፍ 20 ቁጥር 25ን በኋላ ተመልከቱ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 25 በመጀመሪያ ደረጃ ምን ያደረገ እንደሆነ ረጋ ብለህ አስብ ወገኔ ሆይ። ሰነፎች ደስ አሰኙትምና ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽሞ ዘንድ አትዘገይ፣ የተሳልከውን ፈጽመው። ተስለ የማትፈጽም ብትሆን ባትሳል ይሻላል። ሥጋህን በኃጢአት እንዳስተው ለአፍ አርነት አትስጥ። በመላእክም ፊት ስህተት ነበረ አትበል። እግዚአብሔር በቃል ይቈጣ ዘንድ የእጅህንም ሥራ ያጠፋ ዘንድ ስለ ምን ትሻለ ይላል። መክብብ ምዕራፍ 5 ከቁጥር 4 እስከ 6 ያለውን ተመልከቱ። መጽሐፈ መክብብ ምዕራፍ 5 ከቁጥር 4 እስከ 6 ወገኖቼ፣ አንዳንድ ስዕለቶች ለእግዚአብሔር ቃል የምንገባባቸው ስዕለቶች ናቸው። አንዳንድ ስዕለቶች አንዳንድ ነገሮችን ላለማድረግ የሚደረጉ ስዕለቶች ናቸው። እንደዚህ አይነት ስዕለቶች በሕዝብ የዕለት ተዕለት ሕይወት የሚታዩ ናቸው። ሌላው ደግሞ የናዝራውያን ስዕለት ሲሆን ዝርዝሩ በዘህልቁ ምዕራፍ 6 ተሰጥቷል። ዘህልቁ ምዕራፍ 6ን በኋላ ተመልከቱ። በጣም አስገራሚው ደግሞ ወገኖቼ ዮፍታሄ ያደረገው ስዕለት ነው። ዮፍታሄም በእውነት የአሞንን ልጆች በእጅ ያሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚመጣ ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መሥዋዕት አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ። መሳፍንት ምዕራፍ 11 ከቁጥር 30 እስከ 31 ያለውን በኋላ ተመልከቱ። ከትምህርቱ በኋላ ማለቴ ነው። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 30 እስከ 31 ሰውን ወገኖቼ ለመሥዋዕት ማቅረብ በጥብቅ የተከለከለ መሆኑን እናውቃለን። ከአሞን በተመለሰ ጊዜ ልትቀበለው የወጣችው የራሱ ልጅ ነበረች። ዮፍታሄ ልጁን ለእግዚአብሔር ሰጣት እንጂ መሥዋዕት አድርጎ አላቀረባትም። ይህንንም ከመጽሐፈ መሳፍንት ምዕራፍ 11 ከቁጥር 39 እስከ 40 ባለው ስፍራ መመልከት ይቻላል። መጽሐፈ መሳፍንት ምዕራፍ 11 ቁጥር 39 እና 40ን ተመልከቱ። ሁለት ወርም ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደ ተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመት በዓመቱ እየሄዱ የገለዳውያን የዮፍታሄን ልጅ በዓመት አራት ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ። በሌላ አነጋገር አላገባችም፣ ትዳር አልመሰረተችም ማለት ነው። ለዕብራውያን ሴቶች ወገኖቼ ይህ ቀላል ጉዳይ አልነበረም። ሙሉ በሙሉ ለእግዚአብሔር ተሰጠች። ዮፍታሄ ለእግዚአብሔር ሰጣት እንጂ መሥዋዕት ሆና እንድትሞት አላደረግም። ይህ ሰው ወገኖቼ ያላሰበበትን ስዕለት ነበር ያደረገው። ይሁን እንጂ ቢያንስ ቃሉን ጠብቋል። አንድ ሰው የተሳለውን ስዕለት ካልጠበቀ የኀጢአት መሥዋዕት ማቅረብ አለበት። ዘሌዋውያን ምዕራፍ 5 ከቁጥር 4 እስከ 6 ያለውን ተመልከቱ። ዘሌዋውያን ምዕራፍ 5 ከቁጥር 4 እስከ 6 ያለውን መመልከት ይቻላል።
እንስማም ላኪ በጌቶች ጌታ የሆነይ ባለ ያለኝ ደስታ ደመና ሳይኖር ባካባቢዬ ግራ ተጋፋን ጠላት በደስታዬ ግራ ተጋፋን ጠላት በደስታዬ ግራ ተጋፋን ጠላት በደስታዬ የደስታ መንፈስ በላዬ ወርዶ አዘምሬ ከውስጤ ወስዶ አመልከዋለሁ በጠዋት ማታ ኢየሱስ ኮነው የኔ ደስታ ጌታ የኔ ደስታ ጌታ የኔ ደስታ ጌታ የኔ ደስታ ጌታ ኢየሱስ ሆኖ ሐዘኔ ጠፋ እንደ ጎመ በኖ አላማርርም አላንጎራጉ ደስተኛ ነኝ ሁሌ በእግዚአብሔር ደስተኛ ነኝ ሁሌ በእግዚአብሔር ደስተኛ ነኝ ሁሌ በእግዚአብሔር የደስታ መንፈስ በላዬ ወርዶ አዘምሬቴ ውስጤ ወስዶ አመልከዋለሁ በጠዋት ማታ ኢየሱስ ኮነው የኔ ደስታ ጌታ የኔ ደስታ ጌታ የኔ ደስታ ጌታ የኔ ደስታ ጌታ
እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በክፉም ቢሆን በደግ እግዚአብሔርን ማመስገን ስላለብንና ለዚህም ስለተጠራን የእምነታችንን ራስ ኢየሱስ ክርስቶስን እየተመለከትን አዎ ጠላታችንን እያሳፈርን በድል መራመድ መቻል አለብን። በውጣ ውረድ ብዙ ህይወታችን ተጎሳቁላ ልትሆን ትችላለች። ብዙ ፈተናዎችም ማጋጥሞን ሊሆኑ ይችላሉ። ወገኖቼ የእምነታችንን ራስ ኢየሱስ ክርስቶስን እንመልከት። ጠላትን ማሳፈር የምንችለው በእግዚአብሔር ደስ ስንሰኝ እግዚአብሔርንም ስናመሰግን ነው። እግዚአብሔር ለዘላለም የተመሰገነ ይሁን። እንግዲህ በዚህ እምነት ሁላችንንም እግዚአብሔር ያጽናን እያልን ስንሰናበታችሁ በጌታ ፍቅር ነው። ዛሬ እንደወትሮ ሁሉ በቴክኒክ ያገለገለው ወንድማችን ዓለማየሁ ዳዊት ነው። በትምርቱ በኩል እስካሁን ድረስ ከናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
ማንደስ ይለ እኔ ልከፋ በትንሽ ትልቁ ደስታዬ Yeah.